ቀደም ብለን በመግቢያ ያስተዋወቅነው ዝግጅት ነው። ከአዲሷ የመከላከያ ሚኒስትር ወይዘሮ አይሻ መሐመድ ጋር የተካሄደ ቃለ ምልልስ። ወይዘሮ አይሻ በሙያቸው የምህንድስና ባለሙያም ናቸው። ጽዮን ግርማ ነች ያነጋገረቻቸው። የህይወት ታሪካቸውን መልከት ወደሚያደርገው ዝግጅቷ ነው።
በጣም አመሰግናለሁ ኢንጂነር አይሻ ለቃለ ምልልስ ፈቃደኛ ስለሆኑ። የመጀመሪያ ሴት የመከላከያ ሚኒስትር የሚል ማዕረግ በኢትዮጵያ አግኝተዋል። ብዙ የመጀመሪያ ሴቶች ቢኖሩም እርስዎ የመጀመሪያ ሴት የመከላከያ ሚኒስትር የሚለው ምናልባት ከዚህ ቀደም ለሴቶች ከበድ ያለ ቦታ ተደርጎ ስለሚገመት ይመስለኛል። ወደሱ በኋላ እንመጣበታለን። ለቃለ ምልልስ እንግዲህ መጀመሪያችን ስለሆነ ከተወለዱበት፣ ካደጉበት፣ ከተማሩበት ነው የምጀምረው። ለአድማጮቻችን ማን ነው የሚለውን ነገር ለማስገንዘብ ስለሆነ የዚህ ቃለ ምልልስ አላማ አፋር ውስጥ ትንሽ ቦታ ላይ እንደተወለዱ ገልጸዋል። የት ናት ያቺ ቦታ? እስቲ በስም ይንገሩን።
ያቺ ቦታ በራህሌ ወረዳ ትባላለች። በራህሌ ወረዳ ውስጥ ያለች ትንሽ መንደር ናት። እንግዲህ በራህሌ ነው የሚባለው አካባቢ።
አፋር ብዙ አርብቶ አደር የሚበዛበት አካባቢ እንደመሆኑ ከዚህ ቀደምም የመጀመሪያ ደረጃ ትምህርት ቤቶች በተለይ የተሟላ እንዳልሆኑ ከዘገባ አቀርበናል። ቦታውንም አንዳንድ ስቱን አይቻቸዋል አውቃቸዋለሁ። እና የእርሶ የመጀመሪያ ትምህርት ቤት ህይወቶ ምን ይመስላል? የት ነው የተማሩት?
የመጀመሪያ ትምህርት ቤት የተማርኩት ደግሞ ሰመራ አጠገብ የሚገኝ አንድ ዩሌ የሚባል ከተማ አለ። እዛ ከተማ ላይ አባቴ እንደዚህ የመንግስት ሰራተኛ ነበሩ እና የመጀመሪያ ደረጃ ትምህርት ማለት አንደኛ፣ ሁለተኛ እንደዚህ ስሪባላት የሚነገሩ እዛ ነው የተማርኩት። ከዛ በኋላ ግን አባቴ የወደብ ሰራተኛ ሆኑና ከአንድ እስከ ሶስት ያለውን እንደተማርኩ አሰብ ወደብ ይሰሩ ነበረ። ስራ ሲያገኙ እዛ ወደዛ መባረግ እዛ ነው እንግዲህ ከሀይ ስኩል ያለውን ትምህርት የተማርኩት። በሀይ ስኩል ሌቭል ላይ እያለሁ ደግሞ አባቴ አሁንም ወደዚህ ወደ የኢትዮጵያና የኤርትራ ልዩነቱ ሲመጣ አባቴ ወደዚህ ባርኮ አሁንም አዲስ አበባ ነው ሀይ ስኩል ያስተማረኝ። መነን ነው የተማርኩት የካቲት 12 የሚባለው ሶፊት ተማርኩት ሀይ ስኩል።
ለምን ስራ ነው አባቶት ወደ አሰብ የሄዱት? እንግዲህ አቶ መሐመድ ሙሳ ምንድነው?
ወደብ ሰራተኛ ነበሩ።
ስንት ናችሁ ቤት ውስጥ?
ቤት ውስጥ አራት ነበርን። በልጅነታችን አንድ እህትና አንድ ወንድም አጣን። በኋላ ግን ሁለት ሆነን ነው ልጅ ያደግነው። በእኛ ባህል ደግሞ ብዙ እንትን ስላለ ሌሎች ደግሞ የአባቴ ልጆች ነበሩት። በርከት ብለን ያደግነው ሌሎችም አባቴና እናቴ ሰፖርት የሚያደርጓቸው የሚያድጓቸውም ልጆች ነበሩት። እናትና አባቴ ጋ በትንዛ ሊገናኝ ግን አንድ ወንድም ነው የነበረ።
ጎበዝ ተማሪ የሚባሉ ነበሩ?
አዎ ደህና ነበር። ያው ጥሩ ነው የነበርኩ፣ ጥሩ ተማሪ ነው የነበርኩ።
በልጅነቱ ነበር የመምራት ፍላጎት?
እኔ ያው ለእናቴ ብቸኛ ሴት ልጅም ስለነበርኩ እናቴን አገዝ ነበር። ነገር ግን እኔ ብቻ ነበርኩ ሴት እዛ ቤት ውስጥ ከሚያድጉ ልጆች እና ብዙ ጊዜ አባቴ የመሪውን ያክል ሚና ይሰጠኝ ነበረ። አባቴን በጣም አግዘው ነበር እና በቃ እንደ ጓደኛ ነበረ የሚያማክረኝ አባቴ። ስለዚህ እሷ ትምራችሁ አይነት ስንትን ነበረው አባቴ እና ለአባቴ በጣም ቅርበት ስላለኝ አባቴ ደግሞ ብዙ ጊዜ ፖቴንሻል እንዳለኝ ይነግረኝ ነበር እና በተለያየ ነገር በምናደርጋቸው ነገሮች ያችን ነገር ዛሬ ማድረስ ከሬዲ ነበረኝ። አባቴ በጣም ሰፖርት ያደርገኝ ነበር እና የሆነ ያው አሁን ያልሺው አይነት
የመምራት ነገር ከልጅነት የመጣ ነው። ከዛ በኋላ ወደ አዲስ አበባ መጥተው መነን ነው የተማሩት? እዛስ የነበረው ቆይታ ምን ይመስላል?
እዛም ጥሩ ነበርኩኝ። እነዚህ ትምህርት ቤቱን ለወድ ማትሪክን ይሄ የአስራ ሁለተኛ ክፍል መልቀቂያ ፈተና በጥሩ ሁኔታ አስተምሮ ወደ ዩኒቨርሲቲ የሚያደርስ ትን ነበረው ከዛ ጊዜ እና ሌሎች ሀይ ስኩሎችም ነበሩ። ያኔ ስፔሻል ክላስ የሚባል ክላስ ነበረ። ጎበዝ ተማሪዎች አንድ ላይ ሆነው በእንደዚህ አይነት ፉክክር የሚያደርጉበት እኔም አንዷ ነበርኩ እዛ ውስጥ ካሉት ልጆች። ስለዚህ ደህና ነጥብ አምጥቼ ና ዩኒቨርሲቲ ጆይን ያደረኩት እና ጥሩ ነበረ። የዛም ቆይታዬ ጥሩ ትምህርት ቤት ነበር እና ትምህርት ቤቱም ጥሩ ነበር። የኔም ጥሩ ቤት ስለነበረኝ ብዙ አልተቸገርኩም።
5 ኪሎ ሄደው ምንድን ነው የተማሩት?
4 ኪሎ ነው እንግዲህ ቅድሚያ የሚገባው። ከዛ በኋላ ሁለተኛ አመት ላይ 5 ኪሎ ሄጅ ሲቪል ኢንጂነሪንግ ነው።
ከዛ የመጀመሪያ ስራዎት የት ነው ከተመረቁ በኋላ?
ከተመረቅኩ በኋላ መጀመሪያ አዲስ አበባ ስራ ለማግኘት ማድረግ ሞከርኩ። እሱ ሳይሳካልኝ ሲቀር የኤንዲፒ አንድ እንትን አውጥቶ ነበረ፣ የናሽናል ቮለንቲርስ ቫካንሲ ያወጣና አፋር ላይ ለሚሰራ እሱን ቫካንሲ ጆይን አድርጌ የኤንዲፒ የከተማ ልማት ማሻሻያ ፕሮግራም ነበረው። ያንን ፕሮግራም ጆይን አደረኩ። 1-2 አመት እዛ እንደቆየሁ ግን ወዲያው ሰመራ ዩኒቨርሲቲ ግንባታ ሲጀምር ጂአይዜድ እንደዚህ ቫካንሲ አውጥቶ ጂአይዜድን ጆይን አድርጌ መጀመሪያ ምክትል ሳይት ማኔጀር ሆንኩኝ። በኋላ ሳይት ማኔጀር ሆኜ ፕሮጀክቱ ላይ ሰራ ነበር። ከተወሰነ አመት በኋላ ግን ፕሮጀክቱ የተወሰነ ደረጃ ላይ ሲደርስ ጃይዘዶች ወደ ሄድ ኦፊሳቸው ወሰዱ። ሄድ ኦፊሳቸው ውስጥ ሰራ ቆየ። ከዛ ክልሉ አሳይመንት ሰጠኝ ማለት ነው። እዛ እንደገና ወደ ክልል ተመልሼ መንግስት ሰራተኛ ሆንኩ ማለት ነው።
የመንግስት ሰራተኛ ከሆኑ በኋላ ነው ወደ ፖለቲካ የተቀላቀሉት?
የመንግስት ሰራተኛ የሆንኩት ፖለቲካውን ኦልሬዲ ከተቀላቀልኩ በኋላ ነው። አሳይመንቱ ራሱ ከእሱ ጋር የተያያዘ ነበር እና ያው አሳይመንቱ ኦልሬዲ እንደጀመርኩ ወደ ፖለቲካው ከገባ በኋላ ነው የተሰጠ።
ፖለቲካ ውስጥ ሴቶች በተለይ ደግሞ ትምህርት ላይ የሆኑ ሴቶች፣ በዚህ አይነት መንገድ የመጡ ሴቶች ወደ ፖለቲካው ወይም የገዥውን ፓርቲ አይሳቡም እና እንዴት እርስዎ ተስበው ወደ ፖለቲካው ሄዱ?
እኔ የሴቶች ማህበር ነበር እዛ አሳር ውስጥ። ሴቶች ማህበር የተደራጀ ማህበር ነበር እና የዛ ማህበር አባል ነበርኩ እና እዛ ማህበር ላይ ስለ ሴቶች ያለባቸው ችግር እንግዲህ የኢትዮጵያ ሴቶች በአጠቃላይ ዓለም ላይ ያሉ ሴቶች ያላቸው ችግር አለ፣ መልሶ የኢትዮጵያው አለ፣ ከሱ ደግሞ ደረጃ ችግር እዚህ አርብቶ አደር አካባቢ ደግሞ አለ። የስራ ጫናው የተለያዩ ምንም ሰይ የሌለው ምንም የፖለቲካ አስተዋጽኦ የሌለው ድምፁ የማይሰማ በተለያየ የመወሰኛ መድረኮች ላይ የማይገኝ አይነት ነው። በተለይ አርብቶ አደሩ ደግሞ ለየት ያለ ነው እና ስለዚህ ይህንን ለማስተካከል እና ቢያንስ መንግስታዊ ስርዓቱ ላይ እንዲህ አይነት ተሳትፎ ሴቶች ሊኖራቸው ይገባል። ያ ተሳትፎ ደግሞ የሚኖረው የተማሩ ሻል ያሉ ሴቶች ይህንን አደረጃጀት እየተቀላቀሉ ሲሄዱ ነው እያልን ነበረ የምንነጋገረው ብዙ ጊዜ እና የምናያቸው ነገሮች ነበሩ እና ዝም ብለን በተደረጃጀት ውስጥ ባለመሆናችን ድምጻችን አይሰማም የሚል ይያዘው ነበር በሂደት ያንን። ስለዚህ ይህን ለማድረግ እነዚህ እኔ እድል አግኝቼ ተምሬያለሁ። ነገር ግን ምንም እድሉን ያላገኘ ከኔ የተሻለ መሆን የሚችሉ የአፋር ሴቶች ግን አሉ በየነገሩ በየገጥሩ። ስለዚህ እኔ ቢያንስ ለነሱ ድምጼን ማሰማት አለብኝ የሚል እንትን ነበረኝ እና በዛ መንገድ ድርጅቱ ተቀላቀልኩኝ። እንደ ተቀላቀልኩ ግን አስተዋጽኦም አለ ሌሎች ነገሮች ታሳቢ ተደርገው የድርጅቱ ማዕከላዊ ኮሚቴ አባል ሆንኩ። ከዛ ጊዜ ጀምሮ አሁንም ስቲል እዛው ነው ያለሁት።
የአፋር ብሔራዊ ዲሞክራሲያዊ ፓርቲ ማለት ነው፣ አብዴፓ።
አብዴፓ ነው የተቀላቀልኩት። አብዴፓ ነው የነበረው ፓርቲ፣ ሊስተኛ ፓርቲ እሱ ነው። ስለዚህ እሱ ፕሮግራሙ ችግር የለበትም፣ ግን በፕሮግራሙ ላይ ያለው ነገር በአግባቡ ተግባራዊ መደረግ አለበት የሚልችን ነበረ የምንጸባርቀው እና በዛ መንገድ ያው የነበረውን ከፍተኛ የአመራርነት ንትን እየተቀላቀሉ ብዙ ሴቶችን ከዛ በኋላ መጥተዋል። ከኔ በፊትም ነበሩ ተወሰኑ። ትንሽ ቁጥራችን እየጨመረ እንዲሄድ መስራት እንደምንችልም እንዲታወቅ ሴቶች ጉዳይ እንጂ ሌላ ቦታ ላይ መሪ አልነበርም። አንዲት ልጅ ነበረች ከኔ በፊት፣ እሷ በነሳ ነው እኔ የገባሁት። ስለዚህ የተለያየ እርከን ላይ መቀመጥ እንደምንችል መምራት እንደምንችል ማሳየት አለብን፣ ይሄንን ማህበረሰብ ሰርተን ነው ማሳየት እና ማሳመለብን የሚል አቋም አለኝ። አሁን
እንግዲህ የአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ፣ የባህልና ቱሪዝም ሚኒስቴር፣ የኮንስትራክሽን ሚኒስቴር ሚኒስትርም ሆነው አገልግለዋል። ማሳየት የሚለውን በመሾም ደረጃ ወይም በመስራት ደረጃ እነዚህን ነገሮች ሆነው ሰርተዋል። እንዳሰቡት አገለገሉ? በዚህ በነበረው ስርዓት ውስጥ ያሰቡትን አሳኩ? በእነዚህ ኃላፊነት ቦታዎች
እንግዲህ አፋር ላይ በነበረኝ ቆይታ እውነቱን ለመናገር ብዙ መስተካከያ የሚፈልጉ ስራዎች ነበሩ እና በየ አካባቢ የአየር ንብረት ለውጥ ምክንያት የተለያየ ምክንያት ወደ በረሃማነት እየተቀየረ ያለ እና አርብቶ አደሩ እየተጎዳ ያለበት ሁኔታ አለ። ያ ሲሆን ደግሞ በከፋ ሁኔታ የሚጎዱት እናቶች እና ህጻናት ነው እና እሱ ላይ በትልቅ የሚባሉ ፕሮጀክቶች እየተቀረጹ በርካታ የዓለም አቀፍ የእርዳታ ድርጅቶች ጋር በመስራት በርካታ የዓለም ልምዶች እና የራሳቸውን የቻሉ የዛን አካባቢ ችግር ሊመልሱ የሚገቡ ፕሮግራሞች እንዲቀረጹ ተዋጽኦ በማድረግ ፕሮግራሞች በሀገር ደረጃ ሲቀረጹ የዛን አካባቢ ችግር አድሬስ የሚያደርጉ እንዲሆኑ የመሞከር ስራዎችን ሞክር ነበር። ያለ የሴቶቹን ችግር ሙሉ አድሬስ ማድረግ አይቻልም፣ ከባድ ነው። ግን ቢያንስ ስለ አካባቢ ያለው ግንዛቤ እንዲሰፋ፣ ስለ ሴቶቹ ያለው ግንዛቤ እንዲሰፋ፣ ሌሎች የዓለም እነዚህ እርዳታ የሚሰጡ አካላትም ያን አካባቢ በተለየ መንገድ አድሬስ እንዲያደርጉት፣ ስለ አካባቢ ያለው የኑሮ ዘይቤ ያለበት መሻሻል የሚችል መሆኑን በማሳየት እንዲህ አይነት ነገሮችን ያው በነበረኝ ቆይታ አስተዋጽኦ ሳደርግ ነበረ። ወደ ፌዴራልም ሲመጣ ቀጥታ ከሴቶች ጋር የተገናኘ ነገር ባይኖረውም በተሰጠኝ ቦታ ያለኝ የተሰጠኝን ስራ በአግባቡ አከናውን ነው የነበረ። በኋላ ስራው በትምህርት ዝግጁነት መሆን ሲጀምር ደግሞ የራሴን ሙያዊ ስራ የሚሰራበት ቦታ ላይ ነው የተመደብኩት። እዛም ላይ የሚችለው ነገር ሳደርግ ነው እንግዲህ የነበርኩት። እሱም ያው ምስክርነቱ ሌላ ሰው ሊሆን ይችላል።
ላይ የማስተርስ ዲግሪን በትራንስፎርሜሽናል ሊደርሽፕ ኤንድ ቼንጅ መመረቆት በታሪኮት ላይ ተገልጿል። እና ኬት ነው የተማሩት? የት ነው የተመረቁት?
የአዲስ አበባ ውስጥ ሊደርሽፕ ኢንስቲትዩት አለ፣ ግሪንዊች ዩኒቨርሲቲ ጋር የሚሰራ እዛ ነው።
የመከላከያ ሚኒስትር ሆነዋል። ይሄ የመከላከያ ሚኒስትር ቀደም ሲል በወንዶች የተያዘ ብቻ ሳይሆን ስሙም ጠንከር ብሎ የሚሰማ የሚኒስቴር መስሪያ ቤት ነው። በተለይ ደግሞ አሁን ካለው በሀገሪቱ ካለው በተለያየ ቦታ ላይ ካለው ግጭትና ችግር አንጻር ትልቅ ኃላፊነትን የሚጠይቅ ቦታ ነው እና እንዴት ተቀበሉት ይህንን ኃላፊነት?
እንግዲህ ኃላፊነቱ መቼም መንግስትና ድርጅት ሲያምን ኃላፊነት ይሰጣል። ሲሰጥ እንደ ማንኛውም ኃላፊነት ትልቅ ኃላፊነት ነው እንዳልሽው። መስሪያ ቤቱ ከዚህ በፊት ለሴቶች ትምህርት አቅም አይቻልም፣ ከባድ ነው፣ ወንዶች ብቻ ናቸው የሚችሉት በሚል መነሻ ሊኖር ይችላል ያ ሲሆን የነበረው እና እኔ እንግዲህ ትልቅ ኃላፊነት ነው፣ ክብር ነው እንዳልኩት፣ ባለፈው እንዳልኩት ይህንን ክብር እና ትችለዋለች ተብሎ በተሰጠ ኃላፊነት ብዬ ነው የወሰድኩት። ስለዚህ ይህን ትችለዋለች የሚል የኢትዮጵያ ሕዝብና የኢትዮጵያ መንግስትን አስተሳሰብ ዳር ለማድረስ በጣም መስራት አለብኝ በሚል መንፈስ ነው የተቀበልኩት እና ይህን ኃላፊነት የሚወጣበት ዝግጁነትና ቆራጥነት በእኔ ስለ መምጣት እንዳለበት ነው ራሴን ያሳመንኩት ማለት ይቻላል።
ይሄ የእርስዎ የመከላከያ ሚኒስትር መሆን ብቻ ሳይሆን በአጠቃላይ በኢትዮጵያ 50% የሚሆነው ቁጥር የካቢኔ አባላት ቁጥር ሴቶች መያዛቸው አነጋጋሪ ሆኗል። የዓለም አቀፍ መገናኛ ብዙሃኖችን ሳይቀር ቀልብ ስበዋል። ከዛ ጎን ለጎን ግን ኢትዮጵያ ውስጥ በኮታ ነው የሚል አስተያየት የሚሰጡ ሰዎችም አሉ። ለኮታ ማሟያ ወይም የሌሎችን ቀልብ ለመሳቢያ ነው የሚሉ ሰዎች አሉና እርሶ እንግዲህ ሁሉንም አስተያየት ሰምተውታል ከሚል ግምት ወይም መነሻ፣ ካልሰሙት ደግሞ አሁን እኔ የነገርኩት ነው። ምን አስተያየት አሉት በእነዚህ ጉዳዮች ላይ?
እኔ መቼም ተደርጎ ማያቅ ስለሆነ እንደ አዲስ አሁን ውይይት ስለተደረገ ብቻ የሚሰጥ አስተያየት አድርጌ ነው የሚወስደው። ሁለተኛ እዚህ ሀገር አቅም ያላቸው ሴቶች መፈጠራቸውን ወይ የነበሩ መሆኑን ካለማወቅ የሚነሳ ነው አድርጌ የሚወስደው። ምክንያቱም እንደሰማሽው እዛ ጋር ፕሮፋይላቸው ሲል ነበር በርካታ ወጡ ሴቶች የትምህርት ልዩነታቸው፣ የስራ ልምዳቸው መምራት ያቅታቸዋል ተብሎ የሚወሰዱ ናቸው ብዬ አለስ እየመሩም ነው። በየደረጃ መሪነት እንግዲህ የትልቁ ቦታ ላይ ቻለ የሚገለጠ በየደረጃ ከቤታችን ጀምሮ የሴቶች ስራ መሪነት ነው ብዬ ማምነው እንደው። ስለዚህ ይሄ ኮታ ነው ምናምን የሚለውን ነገር እኔ አልተቀበልኩትም። ነገር ግን የሚያነሱ ሰዎች በተለያየ መንገድ እያዩት የሚያነሱት ነገር ሊሆን ይችላል። እኔ ግን ካየሁት ከተሰጠው አሳይመንት አንጻር፣ ከሰዎቹ ዝግጁነት አንጻር ስመለከተው ኮታ ብቻ ነው ብዬ አላ። ሀገራችን ውስጥ ግን በርካታ ብሔር ብሔረሰቦች አሉ፣ በርካታ አካባቢዎች አሉ። ስለዚህ ያንን ብሔራዊ አስተዋጽኦን የጠበቀ አመራር መመደብ እንዳለበት ደግሞ አምናለሁ። ምክንያቱም ሀገራችን በጣም ትልቅ ሀገር ነው። ህዝቡ በጣም ሰፊ ህዝብ ነው። የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሃይማኖት አለ። ከእያንዳንዱ የተወጣጣ አቅም ያለው ሰው ተገኝቶ መምራት ከተቻለ የምናስበውን የውስጣዊ ሰላምም ሆነ እነዚህ የምናስባቸውን የማንነት የጋራ ማንነታችን የመገንባትን ስራ ቀለል ያደርጓል እያማምነው እና ቦታም ቢሆን አቅም ያለው በኮታ ኤክስቴንት አቅም የሌለው ሰው መምጣት የለበትም። ተከተሉ ግን አቅም የሚገኝ ከሆነ በኮታ መመደብን ችግር አለው ብዬም አላምንም። ስለዚህ ይሄ የሀገራችን ነባራዊ ሁኔታ ወደዛ ሊወስደን ብዙ ሊገርም አይሆን እና ይሄ ኮታ ነው ተብሎ አንደርማይን የሚደረግ
ዝቅ የሚደረግ
የሚገምት የለም።
ዝቅ የሚደረግ
አመዳደር አይደለም ከዝግጅነቱ አንጻር። ስለዚህ በየአካባቢው ያለው አቅም ተፈትሾ አቅም ያለው ሰው ይህን ስራ እንዲመራ ተመድቦ ከሆነ አሁን የምናወራውን የአገር ግንባታ የሚባለውን ስራ በወጉል የሚወጣው እንችላለን።
ወንዶች ሲመደቡ ለካቢኔ አባላት ሲመረጡ የሚታይ ነገር አለ? የእናንተ የቀደመ የስራ ልምዳችሁ፣ የትምህርት ዝግጅት፣ የትውልድ ቦታ፣ የታጨችሁበት ኃላፊነት ተጠቅሷል። ለወንዶቹ የተለየ መስፈርት ወይም ለእናንተ ከተቀመጠው የተለየ መስፈርት ያለው የካቢኔ አባላት አለ?
መስፈርቱ አንድ ነው። አሁን እዚህ ሀገር እንግዲህ እነዚህ አይነት ስራዎች ወይም ደግሞ የመሪነት ስራዎች የጭንቅላት ስራዎች ናቸው፣ የጥበብ ስራዎች ናቸው። በጥበብ ደግሞ እኛ እንሻላለን እንጂ እናንተ መስፈርቱ ሊለይም አይገባም። በአይነ ሲጀመር ያላቸውን ሁሉ አለን ብዬ ነው ማምነው። የሚጨርሻው የሌለ ነገር ምናልባት የሌለ ነገር ካለ ፈጣሪ እየሰጠን የቁጥር ጉዳይ ካለ ነው በስተቀር እዚህ ጋር ለዚህ ስራ የሚፈልግ ዝግጅት ሁላችንም ዘንድ አለ። ስለዚህ ያችን አማጭ የሚጠቀመው ሁለተኛ ስህተት እኔ አንዴ ታዘብኩት እዚህ ሀገር አንድ ሰው ስህተት እንኳን ትንሽ ጥፋት ቢያጠፋ ወንድ ከሆነ አስተሳሰብ ነው፣ ሴት ከሆነ ግን አልቻለችም ሰው አምኖታል። ይሄን ስለዚህ ቶሎ ጎልቶ የመውጣት ነገር አለ እና ይሄ መቅረት ያለበት ነው። እኛ ሰዎች ነን እንሳሳታለን። ነገር ግን አሁን ይሄ አሁን ያለው ሂደት የሚጠይቀውን መሰረት ግን ማሟላት የሚችሉ ሴቶች ናቸው ያሉት ተብሎ መቀበል አለበት። እኔ የሚያሳየኝ እዚህ ሀገር ያሉ እንደዚህ አይነት ነገሮችን የሚያነሱ ሰዎች ለልጆቻቸው፣ ለሴት ልጆቻቸው፣ ለእናቶቻቸው፣ ለእህቶቻቸው፣ ለሚስቶቻቸው ያላቸውን ቦታ ነው የሚያሳየኝ። እና ይሄ ጥሩ ነገር አይደለም። በዚህ ሳምንት በእኛ ላይ
ጥሩ ነገር አለ፣ መጀመሪያ ላይ ሳስቀምጠዋለሁ።
ጥሩ ነገር አለ፣ ጥሩ ያልሆነ ግን ደግሞ አልሳም። ጥሩ ያልሆነ አስተያየቶች ሰምተናል። ግን አሁን ከኛ የሚጠበቀው ሰርቶ ማሳየት እንደምንችል ማሳየት አለት። እንግዲህ መቼም የኢትዮጵያ ሕዝብ በመስራት ብናምን ከሆነ ሰርተን እናሳያለን ይገማል።
እንግዲህ አሁን ማህበራዊ ሚዲያ አንድም ሰዎች ሀሳባቸውን የሚገልጹበት መድረክ ሆኗል። በፊት በየቦታው እየሄደን አስተያየቶችን እንሰበስብ ነበር። አሁን ሰዎች በገጻቸው ላይ ያ እድል ስለሚሰጣቸው ሀሳባቸውን ያንጸባርቃሉ። ከተነሱት አንዳንድ አስተያየቶች ጠቅላይ ሚኒስትር አብይ አህመድ ላይ የተሰነዘሩ ትችቶች ናቸው። ከነዚህ ትችቶች አንዱም ጠቅላይ ሚኒስትሩ እሺ የሚሏቸውን ሰዎች ነው የሰበሰቡት በካቢኔ ውስጥ እጩ አድርገው ካቢኔ ውስጥ ያቀረቡት የሚል አስተያየት ተሰጥቷል። እሺ የሚሉ ወይም ደግሞ ሀሳባቸውን የሚቀበሉ ሰዎች ናቸው ከሚሉ አስተያየቶች ጋር ተዳብለው የተቀመጡት ሴቶች መሆናቸውን ጭምር በመንግስት ኃላፊነት ቦታ ላይ ነበሩና በሚደረጉ ውይይቶች ወንዶች ይከራከሩ፣ ሴቶች ደግሞ እሺ ትሉ ነበር?
እኔ በኩሌ አለልም የሚልም ሴት ይኖራል ብዬ አላምንም። እሺ አሁን ይሄ እንግዲህ የማስተያየት የሚሰጠው የቤታቸው ቤትሽ ውስጥ ያለውን ነገር ነው ብዙ ያው ተሸሽቶ ተባረቸው እና ይሁን ሰዎች ስንባል የተጠበቀ ባህሪም አለን እና አንዳንዴ ሳናስበው የተጠበቀ ባህሪያችንም ይወጣል። ሰው የሰው ልጅ ካወቀ በራሱ የሚተማመን ከሆነ ትክክለኛ እሺ የምትይው ነገር እኮ አንቺ ሌላ አማራጭ ከሌለሽ ነው ነገሮችን እሺ የምትይው። አማራጭ ካለሽ በተሻለ መንገድ ማሳየት የምትይው ከሆነ እሺ የምትይበት ምክንያት በምን ተአምር ሊሆናል? ሴሱ ሆንሽ ብቻ እሺ አይባልም። ስለዚህ እሺ የሚል ሴት እኔ አላየሁም፣ ወደፊትም እንላለን ብዬ አላምንም። ምናልባት እኔ ነገሩ ሳይገባኝ ቀርቶ የተሻለ ማቀው አማራጭ ከሌለን የተሰጠኝን ስራ እሺ ብዬ መፈጸም ግዴታ ነው። አንዳንዴ እሺ ብለሽ የምትሰሪ ስራ ሊኖር ይችላል በስራ ሂደት ግን ሁሌ ነገሮችን እሺ እያለች የምትሄድ ዳለች ከተባለ ይህ ትንሽ ከንቱን እየራቀ ነው፣ ከሁኔታው እየራቀ ነው። እዛ አካባቢ የሚገኝ ነገር አላየሁ። ሲጀመርም ስራችንን በአግባቡ ራሳችን እንሰራ ነው የተጠበቀው። ሪሰርቻለሁ ሁለት ሶስት አመት ማሽ ይሰጥሻል፣ ኃላፊነትሽን ታውቂያለሽ፣ ግዴታሽን ታውቂያለሽ። በዛ ልክ አቅጣጫ የምትፈልጊበት ነገር ኖሮ ካልሆነ ሲጀመር ወደ ጠቅላይ ሚኒስትር የሚወስድ ስራ የለም። ያንን ስራሽን በቻልሽው ልክ ይዘሽ ትሄጂ እና የሚችልበት ነገር ካለ ደግሞ ከሚኒስትር ጓደኞች ከጠቅላይ ሚኒስትር አቅጣጫ መውሰድ ይኸው የተለመደ ነው ያለ አሰራር ነው። በተረፈ ዋናው ነገር ላይ የተግባባ ፊልም ስለሆነ ብዙ ጊዜ እንደዚህ አይነት ስራ ላይ የሚሰማራው እሺ ብሎ ስራን ብቻ እየተቀበለ ፊልም ይሰራ አላየሁም። እሱ ከጾታ ጋር የሚገናኝ አይመስለኝም። እሺታና ሬዚስታንስ አይሆን አይ ይሄ እንደዚህ አይደለም ማለት ነው
የመከራከር
ተቀብሎ ምንሄድ ከጾታ ጋር የሚገናኝ አነ ብያለ። እንደሱ እኮ ነው መስራት ያቀት ወይ ነገር እየሆን ሳትረጅ ስትቀሪ ከሆነ ያስኬዳል። ከዚያ ውጭ ግን ሰው እኔ ሰው ነኝ ያስባለሁ አውቃለሁ የሚጠበቀው አድርጋ የምትፈልገውን የምረዳ ከሆነ አማራጭ ነው ማቀርበው እ እንዲ እየተቀብሎሽ እያለች
ትልቅ ኃላፊነት ነው ከፊቶ የሚጠብቁት። እንግዲህ ይሄ ለአጠቃላዩም ሕዝብ ግልጽ የሆነ ነገር ነው። የወሰን አካባቢ ግጭቶች በጣም የተበራከቱበት ጊዜ ነው። የመከላከያ ሰራዊትን ጣልቃ ገብነት የሚጠይቅበት ጊዜ ነው። እርስዎ ከአፋር ከአንዲት አካባቢ ነው የመጡት፣ ያንን ሕዝብ ወክለው የቆዩ ኖት እና አሁን ደግሞ ወደ አጠቃላዩ የኢትዮጵያን ህዝብ በእኩል አይን መዳኘት፣ በእኩል አይን የማየት የማስተናገድ ከምንም ጊዜ በላይ ገለልተኝነትን የሚጠይቅ ቦታ ላይ ነው የሚቀመጡት እና እንዴት ነው ይሄንን የመከላከያ ሚኒስተርነት ቦታውን ሊመሩት ያሰቡት?
እኔ ካደግኩበትም ባህል አንጻር ሰው መጀመሪያ በሰውነት የሚከበርበት አካባቢ ነው ያለው። በማህበረሰብ በባህልም ደረጃ በባህላችን ሰው እንደ ሰው ነው መጀመሪያ የሚከበረው፣ የሚፈለገው ነገር የሚጠበቅለት በመሆኑ ብቻ በቂ የሆነበት አካባቢ ነው ያደኩት። ነገር ግን በመናገርና ማጋነን አይደለም። አሁን አንደኛ እኔ ቀጥታ ከነበርኩበት አካባቢ አይደለም አሁን የመከላከያ ስራ እንትንነት የመጣሁት። አንድ ሁለት ዓመት ሁለት ሌሎች ተቋማት ነው የማንነት ጥያቄ ከምንም በላይ የሚነሳበት ተቋም ቢኖር እውነቱን ለመናገር ባህልና ቱሪዝም ሚኒስቴር ባህል ላይ ነው። ማንነት፣ ቋንቋ፣ ባህል በስፋት ጥያቄዎች የሚነሱበት ቦታ ነው። ያ ቦታ ለምሳሌ ኢትዮጵያን በደንብ እንዳውቃት ኢትዮጵያ ውስጥ ምን አይነት ማንነት እንዳለ፣ ምን አይነት ማንነት መገንባት እንደሚፈልግ፣ ሰው ስለ ማንነት ምን እንደሚያስብ፣ ስለ ቋንቋ ምን አይነት ፊሊንግ እንዳለው ያወቁበት ቦታ ነው ያሉታ። እና እዚህ ሀገር ላይ በፌዴራል ደረጃ የሚቀመጥ ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት አውቃለሁ። ለዚህ ለነበረችን ቆይታ ብዙ ነገር እተናገኝቻለሁ። ስለዚህ ይሄ ደግሞ ከምንም በላይ ገለልተኛ ሆኖ ነገሮችን ማየት የሚጠይቅ ቦታ እንደሆነም አውቃለሁ። ይህ ሲሆን ይዤው ከመጣሁበት ባህል አንጻር አሁን ያለውን ነባራዊ ሁኔታ ከመረዳት አንጻር ብዙ ችግር ይገጥመኛል ብዬ አላምንም። እንደዛም ሆኖ ግን አሁን እንደሚዳልሹ በየቦታው የሚነሱ ነገሮች አሉ፣ ግጭቶች ይነሳሉ። የመከላከያ ሰራዊት ያንን ግጭት እንደ እንትን ማድረግ አለበት። እሱን ሁሉ እያየን ነው፣ መደረግ ያለበት ትክክለኛ ነገር። ግን አንድ ሀገር እንዲኖረን አንዲት ኢትዮጵያ የጋራ ሀገራችን እንዲሆን የሁላችን መሰባሰቢያ ማንነታችን ኢትዮጵያዊነት ነው ለኔ። እና ይህንን ኢትዮጵያዊነት ከሆነ መገንባት የምንፈልገው ሲጀመር ይሄ በህዝብ ውስጥ እንዲሰርጥ የማድረግ ስራ እንዲሰራ ትልቅ ተቋም ተቋቁሟል። ዛሬ ሰላም ሚኒስትር የሚባል ያ ማለት ውስጣዊ ሰላምን በትክክል ህዝቡ ውስጥ ለመስረት የተቋቋመ ተቋም ነው። ከሱ ያለፉ ነገሮች ካሉ ማስተካከያ ማድረግ የሚችሉ ተጠሪ ተቋማት ስሩ አሉ። ከዚህ ያለፈው ነው እንግዲህ ወደ መከላከያ ይመጣል እየማምሆና የሚመጣው። ስለዚህ መከላከያ ሚኒስቴር ከሰላም ሚኒስቴር ጋር ሆኖ መስሩ ካሉት እና ዳር ድንበርን እየጠበቀ ካለው የኢትዮጵያ ሰራዊት ጋር ሆኖ ይህንን ኢነርቲ ኢንተርና ይሄ ውስጣዊ ሰላምን የማስፈን ስራ በዋናነት መስራት አለብን ማለት። ስለዚህ ይህን ስራ በአግባቡ የእኛ መንግስት መስራት ከቻለና ያ ተቋም የተዋጣለት ስራ የውስጣዊ ሰላምን የማስፈን ስራ መስራት ከቻለ ወደ እኛ የሚመጣው ነገር ብዙ አይሆንም። የሉዓላዊነት መጠበቅ ጉዳይ ና ሰላምና ይሄ ልማቱን የማገዝ ስራ ብቻ የሆነ ስራችን ማለት ነው። ስለዚህ ይቻደር ብዬ ነው ማምነው። ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም ላንቺም ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን፣ እዛ ላይ ከተማመንን የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስትና ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያላለ። ነገር ግን እዚህም እዛም የሚነሱ ነገሮች ህዝብን በማስተማር የውስጥ ሰላምን በማምጣት እዚህ ደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው። ይሄ ለፖለቲካ ፍጆታ ሳለ ተጠቀሙበት። ይቻገር ስትኖር ነው ፖለቲከኛም ጤነኛም በሽተኛ መሆን የሚቻለው። እና ይህን የምናድርግ ብሎ የሚሰራ መንግስትና አደረጃጀት እዚህ ደረጃ ያስፈልገታል ብዬ ነው ማለት። እንግዲህ አዚ የህዝብን ጥያቄ በአግባቢ መመለስ ይሄ የሀገር ግንባታውን ስራ ሁላችንም በእኩል ምራት መቻል አለብን ብዬ ነው ማለት። እና መከላከያ ሚኒስቴር ላይ ያለው ሰው ብዙ የሚቸገር የሚሆን አይመስለኝም። ሌሎች በርካታ ውስጣዊ ሰላም ነው የሚሆኑ አካላት የሚሰጡ ከሆነ እንትኑ ያቀልለታል ብዬ አስባለሁ። እስቲ እኔ በኩል ግን ደስ አይነት ችግር ይገጥመኛል ብዬ አላምንም።
እስቲ እንግዲህ እየተከታተለን መቼም ወደ ስልጣኑ ወደ ስራ ሲገቡ ብዙ ጊዜ የመንግስት ባለስልጣናት ይጠፉብናል። ምናልባት እየተከታተለን የት ደረሱ ብለን ስንጠይቅ ፈቃደኛ ሆኖ ከመጡ እኛም ተከትለን የምንጠይቆት የሚሆኑ ብዙ ነገሮች ይኖራሉ። ግን እንደው ለማጠቃለያ የግሎትን አስተያየት ካሎት ልምድ፣ የሁለት ሴት ልጆችና የአንድ ወንድ ልጅ እናት ነው፣ ከቤተሰብ አስተዳዳሪነቱ ከዚህ አንጻር ወደ የግል አስተያየቶትንም ጭምር ልጠይቅና እንደዚህ አይነት ስሜቶች የሚፈጠሩት ገለልተኝነት ወይም ደግሞ ማዳላት ወደ አንድ ብሔር የበላይነት የሚሉ ስሜቶች መፈጠሪያቸው አንደኛው ምክንያት ከተግባር ከሚደረጉ ድርጊቶች በተጨማሪ የመንግስት ባለስልጣናት የሚይዟቸው አቋሞች፣ የሚሰጧቸው አስተያየቶች ሰዎችን የደህንነት ስሜት እንዳይሰማቸው፣ የመገለል ስሜት እንዲሰማቸው፣ የብሔርና የዘር ቆጠራ ውስጥ እንዲገቡ ያደርጋልና የመንግስት ባለስልጣናት በመንግስት ስራ ውስጥ ሲሆኑ ሊያንጸባርቋቸው የሚገባቸው ሐሳቦች ምን አይነት መሆን አለባቸው ይላሉ? በተለይ አሁን ማህበራዊ ሚዲያ ስላለ በእንደዚህ ያሉ የማህበራዊ ገጾቻቸው አቋማቸውን በምን አይነት ቋንቋ በምን አይነት ሐሳብ ነው መግለጽ ያለባቸው ብለው ያስባሉ?
እንግዲህ መንግስት አመራር ላይ ያሉ ሰዎች በየትኛውም ደረጃ ላይ ይሁን ገለልተኛ መሆን አለባቸው። መሪዎች መሆናቸው ማወቅ አለባቸው። መሪዎች ሲሆኑ የነሱ ዘር ይሆናል፣ ሌላ ዘር ይሆናል፣ የነሱ ልጅ በነሱ ይመራ መሆን መቀበል መቻል አለባቸው ብዬ ነው ማለት። እኔ አፋር ሲሆን አፋሮችን ሌላውም ዘር ለእኔ አንድ ነው ብዬ ነው ማለት ያለብኝ መጀመሪያ። ስለዚህ የሚሰጣቸውን መስታየቶች ለመላው ኢትዮጵያ ሕዝብ ብዬ ነው መስጠት ያለብኝ እንጂ አንዱን የሚያገል ለአንዱ የሚያደላ መሆን የለበት ስለመናገር። ምክንያቱም የእኔ ንግግር ወይ ደግሞ የእኔ የምናገረው ነገር በመንግስት ተጣሉ ምክንያቱም የመንግስትን ቦታ ነው እየመራ ያለሁት። መንግስት የሰጠኝን ኃላፊነት ነው የሚመራው። እዛ ጋር የምናገረው የመንግስትን አቋም እያንጸባረኩ እንደሆነ ነው የሚወሰደው። ስለዚህ በጥንቃቄ ማንንም ያላገለለ መሆን አለበት። ሰዎች ነን፣ ልንሳሳት እንችላለን። በተቻለ መጠን ግን ጥንቃቄ ማድረግ እንዳለብን አምናለሁ። ይህ ሲሆን ግን ለሚዲያ ፍጆታ ሊሆን አይገባም። ጥንቃቄ በተግባርም ጭምር መገለጽ አለበት የሚለው አቋም ያለ በዛ መልክ እስከምንሄድበት ከሆነ የምናደላለት እና የምንጎዳው አካል ይኖራል እያላምን የኢትዮጵያ ሕዝብ ደግሞ በጣም ስልጡን በጣም የሚከታተል ነገሮችን ተረጋግቶ የሚያይ ሕዝብ ነው፣ ይፈርዳል። ስለዚህ ነገ እንደሚፈርድ መታወቅ አለበት። ህዝቡ ከዚህ የተሰወረ ምንም ነገር እንደሌለ ደግሞ መታወቅ አለበት እና ጥንቃቄ የተሞላበት በጥበብ የሚመራ መንግስት መሆን አለብን ብያምናለሁ። ሰዎችን እንደ ግለሰብ የምናንጸባርቃቸውን ድረስ የግለሰብ እንትናችን አለመሆናቸው መታወቅ አለበት። እኔ እዚህ ጋር ያለሁት መንግስትን ወክዬ ነው እና እኔም ማስተባረቃቸው ማንኛቸውም አቋሞች የመንግስት አቋም ተብለው ኢሚዲየትሊ ወዲያው ወደ ህዝብ የሚገቡ መሆናቸውን ሳልዘነጋ በተቻለ መጠን መሪህን መሰረት ያደረጉ አስተያየቶችን መስጠት ያለባት። ስህተትም ካለ ስህተት ሰርቻለሁ ደግሞ መናዘዝ ያለብን እንጂ ከህዝብ የሚደብቀው ነገር ስለሌለ ማለት ነው። ብዙ ውስጥ ነው የሚኖረው። እዚህ ያየናል፣ ይከታተለናል። ዘመኑ እንዳልሽው በጣም የቴክኖሎጂ ዘመን ነው። ገናኛ ይፋ ያላደረግነው ኢንፎርሜሽን ወደ ውጭ የሚወጣበት ዘመን ነው። ስለዚህ ጥንቃቄ በተሞላበት ለማንም ያላድና ያዳላ መርህንና መርህን ማዕከል ያደረገ መሆን አለበት። በዛ መልኩ የሚሄድ አመራር መሆን አለበት። ይሄ ነው ማነውና ኃላፊነት ባለበት መንገድ ነው አቋሞቻችን ማንጸባረቅ አለብን።
በጣም አመሰግናለሁ ኢንጂነር አይሻ መሐመድ የመከላከያ ሚኒስትር በአሜሪካ ድምጽ አድማጮች ስም ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን ይሁንልዎት። እንዳልኩት እንግዲህ ከተወሰነ ጊዜ በኋላ ምን ይመስላል፣ ቦታው ከባድ ነው ቀላል ነው የሚለውን መልሰን እንጠይቆታለን። ለዛሬ እናመሰግናለን።
እናመሰግናለን።